ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሐምሌ 30 ቀን 2012 ዓ.ም ተመረጠ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሐምሌ 30 ቀን 248 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። አባይን እንገድባለን ከመላታቸው በፊት ፍጅትና ግፉን የቀረን ሆነ የራሳቸውን ልዩ ኃይል ግፍና ፍጅት ይገድቡልን። ይህ ጥያቄ ነው ዋና መፈክር መሆን ያለበት። ዘረኛው አገዛዝ በስልጣን እስካለ ድረስ ማንኛውም እቅድ ለኢትዮጵያና ለህዝቧ በሚጠቅም መንገድ ሊከናወን አይችልም። ፍጅትና ግፉ በቅድሚያ በተገደበ በሚል ርዕስ የቀረበ የዕለቱ የፍኖተ ዲሞክራሲ ሀተታ ነው። ዜናውን ተከትሎ ይቀርባል። ህግም ባህልም ይለዋወጣሉ በሚል ርዕስ የቀረበ ሌላ ጽሑፍ አስተምተን በመጨረሻም በሐማ ቱማ በቀረበ ጽሑፍ ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ሐሙስ ሐምሌ 30 ቀን የአስራት ሚዲያ ጋዜጠኛ የሆኑትን በላይ ማላየና ሙልጌታን በርብር በጸጥታ ኃይሎች ታግተው ከተወሰዱ በኋላ የት እንደታሰሩና በምን አይነት ሁኔታ ላይ እንደሚገኙ ለማወቅ አልተቻለም። ጋዜጠኞቹ ሰሞኑን ወደ አሪሲና ባሌ ክፍለ ሀገሮች በመሄድ በዚያ የደረሰውን የሰው ዘር ጭፍጨፋ ተመልክተው ዘገባ አቅርበዋል። በላይ ማናዬ ካርድ በሚል ምህጻረ ቃል ለሚጠራው የመብቶችና ዲሞክራሲ እድገት ማዕከል የተባለው ተቋም ባስተላለፈው ዘገባ ከሐምሌ 20 እስከ ሐምሌ 23 ባሉት 3 ቀናት ውስጥ በአርሲ ዴራ፣ አሰላ፣ ገደባሰሳ፣ ሮቤ፣ ጎባና አጋርፋ የደረሰውን ጉዳት በአይኑ መመልከቱንና ሰዎችን በማነጋገር መረጃ ማግኘቱን ገልጿል። ከፍተኛ የሆነ ሃይማኖትንና ብሔርን የለየ ግድያ፣ ዘረፋና ቃጠሎ መፈጸሙን ፖሊስ ትዕዛዝ አልተሰጠኝም በሚል ለሳታት ሁኔታውን በዝምታ ማለፉን ከአይን እማኞች የተረዳ መሆኑን ዘግቧል። በአንዳንድ ቦታዎች አሁንም ስጋት መኖሩንና ተጠቂዎች በቤተክርስቲያንና በትምህርት ቤቶች ተጠልለው የሚገኙ መሆናቸውንም ጠቅሷል። በርካታ ሰዎች በአሰቃቂ ሁኔታ እንደተገደሉ፣ አንገታቸውን በመቅላት እጅና እግራቸውን በመቆራረጥ እንዲሁም አይናቸውን በማውጣት የተገደሉ ሰዎችን አስከሬን ለመቅበር አስቸጋሪ እንደነበር የአይን እማኞች እንደገለጹለት ያወሳል። ያገዛዙ ባለስልጣኖች ጋዜጠኞቹን ለምን ወስደው እንዳሰሯቸው የታወቀ ነገር ባይኖርም ፖሊሶቹ ጋዜጠኞቹን በቁጥጥር ስር ያደረጓቸው የደበቁትን መረጃ በማጋለጣቸውና ሌላም የሚያጋልጡት ወንጀል በመኖሩ ነው ሲሉ ጉዳዩን በቅርብ የሚከታተሉ አጽንኦት ሰጥተው አሳስበዋል። ሐሙስ ሰላሳ ቀን 2012 ዓመተ ምህረት በኢትዮጵያ ሃይማኖት ተቋማት ጉባኤ አሸማጋሪነት በወያኔው ቡድንና ስልጣን ላይ ባለው ገዢ ፓርቲ መካከል ሊካሄድ የነበረው የእርቅ ስብሰባ ላልተወሰነ ጊዜ ተላለፈ መሆኑ የተቋማቱ ጉባኤ ቃል አቀባዮች ለዜና ተቋሞች ከሰጡት መግለጫ ለማወቅ ተችሏል። ስብሰባው ለምን እንደተቋረጠና መቼ እንደሚጀምር በቃል አቀባዮቹ በኩል የተነገረ ባይኖርም ወንጀለኛን ለማስታረቅ አስፈላጊ አይደለም የሚል ጫና ከህዝብ በኩል በመምጣቱ ነው የሚል ግምት አለ። ቀደም ብሎ አንዳንድ ክፍሎች በአሁን ወቅት ለበርካታ ንጹሃን በግፍ መጨፍጨፍ በግንባር ቀደምትነት ተጠያቂ የሆኑትን በአሁን ወቅት በእስር ቤት የሚገኙትን አሸባሪዎች ለማስታረቅ በሚል የተንቀሳቀሱ አንዳንድ ክፍሎች ከህዝቡ በደረሰባቸው ከፍተኛ ነቀፌታና ተጽዕኖ ጥረታቸውን መተዋቸው ይታወቃል። የሃይማኖት ተቋማት ጉባኤ ቃል አቀባዮችም ወንጀለኞች ለፍርድ ይቅረቡ የሚለውን ጥያቄ ቀደም ብለው ሲጠይቁ እንደነበር ወንጀለኞችን የማሸማገል ሐሳብ እንደሌላቸው ገልጸዋል። በአሁን ወቅት በወያኔው ቡድንና በገዢው ፓርቲ መካከል እርቅ ለመፍጠር የሞከሩት ችግሩን በሰላም በውይይት እንዲፈቱ ለማድረግ እንጂ ያስተሳሰብ እርቅ እንዲያደርጉ አይደለም ብለዋል። በሌላ በኩል እርቁ የተሰረዘበት ምክንያት ምን እንደሆነ በሁሉም በኩል ያልተገለጸ ሲሆን የወያኔው ቡድን ቀድሞ ውይይቱን ለማካሄድ መድቦ የላከውን አዲስ ዓለም ባለማን ወደ መቀሌ እንዲመለስ አድርጓል። በተለያዩ ሀገሪቱ ክፍሎች የተከሰተው ከፍተኛ ቅዝቃዜ እስከ መስከረም ወር ድረስ ሊዘልቅ እንደሚችል የብሔራዊ ሜትሮሎጂ ኤጀንሲ ገልጿል። በክረምት ወራት ከፍተኛ የሆነ ደመና ባለበትና የፀሐይ ሙቀት አነስተኛ በሆነበት ሁኔታ በአካባቢ አየር ውስጥ እርጥበት ያለ መሆኑ ግልጽ ሲሆን ይህ በዚህ እንዳለ ከደቡባዊ ህንድ ውቅያኖስ እና ከደቡብ አትላንቲክ ውቅያኖሶች እርጥበት ያዘለ ከባድ ንፋስ ወደ አገራችን እየነፈሰ በመሆኑ ቅዝቃዜውን አባብሶታል ተብሏል። ይህ ቅዝቃዜ በተለይ በሐምሌና በነሐሴ ወሮች ወጠኑ ሊጨምር እንደሚችል ተተንብዮአል። በኢትዮጵያ በከፍተኛ ደረጃ በመሰራጨት ላይ ያለው የኮሮና ቫይረስ በፍጥነት እየተሰራጨ ከሄደ የቃውቶ አጋንረት በ40 በመቶ ሊጨምር እንደሚችል አንዳንድ የተባበሩት መንግስታት ድርጅት ጥናት አመለከተ። የሐምሌ ወር አማካይ ዋጋ ግሽበት 22.3 ከመቶ መድረሱን የኢትዮጵያ ማዕከላዊ ስታቲስቲክስ ኤጀንሲ በሚያደርገው መርሃዊ ዘገባ መግለጹ የሚታወቅ ሲሆን ይህም ባለፈው ወር ከነበረው ከ21.6 ከመቶ በ0.7 ከመቶ መጨመሩ ይታወቃል። በመረጃው መሰረት የምግብ ዋጋ ግሽበት በሰኔ ወር ከነበረው ጭማሪ ያሳየ ሲሆን የሌሎች እቃዎች ግሽበት ቅናሽ አሳይቷል። በተባበሩት መንግስታት ድርጅት ጥናት መሰረት በሚቀጥሉት 5 ወራት የኮሮና በሽታ መስፋፋትን የብርሃን በጣ መንጋ የሚያደርሰውን ጉዳትንና እንዲሁም የውጭ ምንዛሬ ተመን በኢኮኖሚው ላይ የሚያደርሰውን ጫና በግንዛቤ በመውሰድ የምግብ ዋጋ ግሽበት እስከ 40 ከመቶ ሊያሻቅብ የሚችል መሆኑን ገልጿል። ይህ ሊከሰት የሚችለው በወር በኮሮና በሽታ የሚያዙ ሰዎች ቁጥር ከ30,000 በላይ ከሆነና በመላው ያገሪቱ ውስጥ ተጠበቅ ያሉ ገደቦች ከተወሰዱ ነው ብሏል። የ40 ከመቶ የዋጋ ግሽበት በ2008 ዓመተ ምህረት ደርሶ የነበረ ቢሆንም በአሁን ወቅት ሊደርስ የሚችልበት እድል ውስን ነው በማለት አንዳንድ ባለሙያዎች ይናገራሉ። ምናልባት ሁኔታው ቢከፋ በአሁን ወቅት 22.3 ከመቶ የገባው የዋጋ ግሽበት ወደ 30 ከመቶ ሊደርስ ይችላል የሚል ግምት የሚሰጡ አሉ። ይሁን እንጂ ላለፉት 10 እና 15 ዓመታት የዋጋ ግሽበቱን በነጠላ አሃዝ ለማስገባት የተደረገው ሙከራ ሁሉ ውጤት አልባ መሆኑንና የዋጋ ግሽበቱ ከ10ዎቹ ወደ 20ዎቹ ውስጥ በቀላሉ የገባ በመሆኑ የኮሮና በሽታና ሌሎች ጉዳዮች ተጨምረውበት የ40 ከመቶ የዋጋ ግሽበት ሊኖር እንደሚችል ብዙዎቹ ባለሙያዎች ይገምታሉ። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
I'm gonna make it.
የሐሙስ ሐምሌ 30 ቀን 2012 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ፍጅትና ግፉ በቅድሚያ በተገደበ እኛ አንቀበለውም እንጂ እያንዳንዱ ህዝብ የሚመጥነውን መንግስት ወይም አገዛዝ ያገኛል የሚል የፈረንጆች አባባል አለ። ኮሎኔሉ ስልጣን ይዞ ሰለባ የሆነው ህዝብ መልሶ መላልሶ ፍጀን ጨርሰን የሚል ሲመስል አባባሉ በመጠኑም ቢሆን ቁም ነገር ይኖረው ይሆን ማለቱን ተገደናል። ስንት ሺህ ወገናችን ተፈጅቶ ስንቱ ቆስሎና ተቆራርጦ ኮሎኔሉ የሞተው አማራ ሳይሆን ኦሮሞ ነው ብሎ እንደገና ዋሽቶ ወንጀላቸውን ሲደብቅ ትላንት ለገደላቸውና ላስፈጃቸው ሳያዝን የዛሬ 40 ዓመት ለሞታ አንጃ አዝናለሁ ብሎ እየተለፋደደ የቄሮ ግድያ አለቆቹ ተያዙ ከተባሉ በኋላ በየቦታው እየቀጠለ ከይቲም ላሱን አሁንም በያፓ ላይ እያንጣጣ አንድም የወያኔን አዋጅ ሳይሽር ህገ መንግስት የተባለውን ሳይሰርዝ የፖለቲካ እስረኞች ደብዛ እንደጠፋ ቀጥሎና ቁጥራቸው በጣም ጨምሮ ባለበት እናቶች ፊት ልጆች ሲቆራረጡ ሲጨፈጨፉ እያየን ወዘተ የኮሎኔሉ አድናቂና ሰለባ የሆኑ አሁንም አለን አለን ማለታቸው በተለይም ራሳቸውን አማራ የሚሉት ለወገናቸው ገዳዮች እያጨበጨቡ ምንጣፍ ሲሆኑ እየታየበት ባለበት ምናልባትም ሰው የሚገባውን ከይሲ አገዛዝ አገኘ መሰል ማለትን መገደዳችን አልቀረም። ግን ከዚህ በላይ የምናውቅነንና ጥቂቶች ወሮበሎችና ጽንፈኞች ህዝብን የማይወክሉ እንደሆኑት በታች የሚቆጠሩ ምሁሮችና ህዝብነን ባዮችም ሚሊዮኖችን አይወክሉም በሚለው እንደጸናናለን። በህዝብ ብልህነት ጨዋነትና ኢትዮጵያዊነት አሁንም እምነታችን የጸና ነው። የአባይ ግድብ ጉዳይን ለራሳቸው ሊጠቀሙበት የጀመሩት መሆኑን ሁሉም ያውቃል። ወያኔ መለስ ዜናዊ የጀመረውና ያመጣው ስምሪት ነው ቢልም አባይን ለመገደብ እቅዱን ያስጀመሩት አጼ ኃይለ ሥላሴ ነበሩ። አቅምና ድጋፍ ስላጡ መተው የተገደዱበት ሁኔታ መጣ። መለስ ዜናዊ የአረቦች በጋ በሚል ከዳር እስከ ዳር አመስ ሲከሰት ይህም በኢትዮጵያ እንዳይከሰት በዚህ እቅድ ዙሪያ ህዝባዊ ድጋፍን ለማግኘትና የህዝብን ትኩረት አቅጣጫ ለመቀየር የጀመረው እርምጃ ነው። በዚያውም የውጭ ጠላት ተገኘ። ግብጽ የሚባል በአቅም የኢትዮጵያ ጠላት ሆኖ የባጀ ወያኔ ተከዜ ተገድቦ ሳለ ከሱዳን ተስማምቶ ሊያፈርስ የጣረ መሆኑን ህዝብ ሊረሳው የሚችል አይደለም። ለስልጣን ሲበቃም የጣና በለስን ግንባታ ያስቆመና ተቋሙንም ዘርፎ ቁሳቁሱን ሁሉ ወደ ትግራይ ከማጓጓዙ ባሻገር ቤኒሻንጉሉ አማራ ሰፋሪውን እንዲፈጅ የገፋፋ መሆኑም ሐቅ ነው። የአባይ ግድብ አይሰራም፣ ገንዘባችሁ ግን በጅቦች ወያኔዎች ይሰረቀጣል ብንልም ሰሚ ጠፋ። ወያኔ እንደፈለገው የአባይ ጉዳይ አንገብጋቢ ነው ተባለ። የብሔረተኝነት መለያ ሆኖም ቀረበ። ስራውን የተቸ የማርያም ጠላት ተብሎም ተወገዘ። በግርግሩ የመለስ ዜናዊ ሹም ጀነራል ሜቴክ በሚል ተቋም አማካኝነት የቦንዱንም መዋጮ ገንዘብ በላው ሰለቀጠው። የዚህ ዋና ተጠቃሚዎች መለስና ሚስቱ እቴጌ ሙስና ሆኑ። ተርባይን ተሰርቷል፣ 70% ስራው አልቋል ሲሉ ይህ ውሸት ነው ብንለን ብናጋልጥም እንደገና ሰሚ ጠፋ። ቀደም በባድመ ጉዳይ ወያኔ እንዴት ህዝብን አደናግሮ አነሳስቶና አስጨርሶ ራሱን ከቀውስ እንዳዳነ ያየን ቢሆንም ማንም ማስጠንቀቂያም ለመስማት ጆሮ አላገኘም። ወያኔ እና ሻቢያ እርስ በርስ ተጋርለው እንዳይዳከሙ ወያኔ የኢትዮጵያ ድንበር ጠባቂ የሆነ መስሏቸው ደማቸውን ለኢትዮጵያ በጸረ ወያኔ ትግል ማፍሰስ የነበረባቸው ተሞኝተው በመቶ ሺህ ደረጃ ሞተው ወያኔን ከቀውስ አዳኑት። ሁለቱ ኃይሎች ቢጨርሱ ኢትዮጵያ ምን ትጎዳ ነበር? ሻቢያ አዲስ አበባን ይይዛል ብለው እነ ወያኔ ሊያስፈራሩ ሞክረው ነበር። ሻቢያ ከወያኔ ጋር ሆኖ ይዞናል ነበር። ወያኔ የነጃተኔን አስገዳይ ሀየሎምን ከነምኒልክ ሲያወዳድር ይህንኑ ተቀብለው በተለይ ከወደ አሜሪካ የተንጫጩለትም ምሁሮች ነበሩ። ባጭሩ ወያኔ የህዝብን አገር ወዳድነት ተጠቅሞ መላ ኤርትራን ያስገነጠለም መሆኑን አረሳስቶ ለባድመ ሙቱልኝ ሲል አማኞች አገኘ። መጀመሪያ ዋናው ቁስላችን አላስ ቀምጥ ያለን ሾክ ወያኔ ነውና እሱን እናሶግድ ሲባል ከባድም መልስ ወደ መለስ የሚልከንቱ መፈክርና መጥቶና ሰውን በስፋት አደናገሩት እነ ሲዩም መስፍንና መለስ አሰብን ሲያስመልሱ የታያቸው ጥቂቶች አልነበሩም ውጤቱ ያው ያየነው ነው ለአገር ብለው የሞቱት ቤተሰቦችንም በቅጡ ማንንም አልረዳቸው ስማቸው በክብርም አልተቀመጠም ያኖሌን ሐውልት ኮሎኔሉ አንዱ ገምቢ ሲሆን ለነሱ በየትም መታሰቢያ ቆመላቸው የለም ሳይውል ሳይድርም አልጀርስ ከተማ ሄደው የዓለም ፍርድ ቤት ተብየውን ውሳኔ በመቀበል ባድመን ለሻቢያ ሊሰጡ ሞከሩ ይህ በህዝብ ተቃውሞ ቢያቀሳቸው ይኸው ቀን ጠብቆ ኮሎኔሉ ስንቱ የተፈዋበትን መሬት ማለትም ባድመን ጨምሮ በአረቦችና አሜሪካ ግፊት ለሻቢያ መልሶ ሊሰጥ ተስማምቷል መስዋዕትነት ለከንቱ በከንቱ ያማከረው ህዝብ የለም የጠየቀው የራሱ መጋዣ ፓርላማም የለም በፈረንጅና አረቦች ትእዛዝ መሬታችንን አስረክቧል ሻቢያ ባድመ ያልገባው ይህ እርምጃ በትግራይ ለጊዜው የኮሎኔሉ ችግር ይፈጥርበታልና ይቆይ ብሎ ነው እንጂ ኮሎኔሉማ የሱዳንን ዘርፊያ የወያኔን የለመሬት ዘርፊያ እንዳጸደቀው ሁሉ በስራ ለመዋል ዝግጁ ሆኖ ተገኝቷል ኮሎኔሉ ኢትዮጵያዊ ነው ለኢትዮጵያ ቆሟል ብለው ድርቅ የሚሉት ዜጎች ከንቱነታቸው በዚህም ይጋለጣል ኮሎኔሉ ሳይወድ ማጋለጥ የተገደደው ግን ስንለው የነበረውን ሀቅ ነው አንድም ተርባይን አለመሰራቱ ተረጋግጧል የንዘቡ መጥፋቱም መበላቱም እንዲሁ የሜቴኩ ጀነራል ሲያዝ ዋና ግብረ አበሮቹ አባይ ፀሐይና አዜብ ጎላን ማንም ደፍሮ አልነካቸውም ዛሬ በሁለት ተርባይን ሥራ መጀመር እንችላለን ለሚለው ኮሎኔል የግድቡ የታቀደ ሥራ እንዲጀምር በመጪው 6 ዓመታት 5 ትላልቅ ተርባይኖችን መግጠምና ውሃው በዝናብ ሳይሆን በአባይ ወንዝ እንዲሞላ መሆኑ ወሳኝ መሆኑን የሚነግረው ያስፈልገዋል ግድብ በዝናብ ከተሞላማ ግብጽም ችግር አይኖራትም ዝናብ የሞላውን ኮሎኔሉ ሞላው ብለው ውዳሴ ያሰሙት ዜጎች ሁሉ በተለይ ተማርን አወቅን ባዮቹ ምን ያህል እንደዘቀጡ ሁኔታው አጋልጧቸዋል እነ እስክንድር ነጋ ይፈቱ ፍጅቱ ይቁም ብሎ ከማለት ፈንታ አብይ ግድባችን ነው የኔም ግድብ ነው ወዘተ ብለው ቀራቀንቦ መፈንክሮችን ይዘው አዲስ አበባ ሊሰለፉ ሲጥሩ የኮሎኔሉ ወታደሮችና ፖሊሶች ሰልፈኛውን ደብድበው ዋና ትኩረታቸው የኢትዮጵያን አረንጓዴ ቢጫ ቀይ ታሪካዊ ሰንደቅ ዓላማ መቅደዱ መንጠቁ መሆኑ ኮሎኔሉ በአባይ ግድብ ሰበብ ብታጎነብሱልኝም የእኔ የቅድሚያ ጠላቴ ኢትዮጵያዊነት ነው እንዳለና እንዳስረዳቸው መገንዘብ ይገባል ሀፍረትና ቀሌት ኢትዮጵያዊ ነን ብለው ሊቀርቡ ለሞከሩት ከንቶች አሁን ባለንበት ሁኔታ አባይ ግድብ ሥራ ቢጠናቀቅ ጥቅሙ ለዘረኞች ነው ቀደም ብለው ጉባና በዚያ አካባቢ የቤኒሻንጉል መሬት የኦሮሞ ክልል ነው ማለትን ጀምረዋል እስካሁን ያልተሻረው የመለስና የግብጽ ስምምነት ደግሞ በአባይ ግድብ ውሃ ኢትዮጵያ በርሻ እንዳትጠቀም ስምምነት አላቸው ማለትም መብራት ኃይል ማመንጨቱና ለሽያጭ ማቅረቡ ብቻ ነው ጥቅሙ ማለት ነው በአመት 1 ቢሊዮን ዶላር በሽያጭ ገቢ ይሆናል የተባለው ለዘረኛው አገዛዝ ጥቅም ማለት ነው የግድቦች መቆም ለህዝብ ቢጠቅምም አኖሮ ረሃብ ያጠቃ ወገን በተጠቀመ ነበር ይህም ይቅርና የመብራት እጥረት በአዲስ አበባ ሳይቀር ተከስቶ ኢኮኖሚውን ባልጎዳውም ነበር ነገም አዲስ ነገር ለኢትዮጵያ ህዝብ የሚጠቅም ውጤት ከቶም ሊጠበቅ አይችልም በቁማም ቃላፋት ግን ይቻላል በአባይ ግድብ ዙሪያ የኮሎኔሉ አገዛዝ ደጋፊ የሆኑት ወያኔን ሲደግፉ የነበሩት መሆናቸውም ይታያል የግብጽ ደጋፊ ሆነው ዶላሮችን የበሉት እነ ግንቦት ሰባትም አሁን የኮሎኔሉ አወዳሽና ደጋፊ ሆነው ታዝበናል የወያኔ ተቃውሞም ለማያቆሽ ታጠኝ ተብሎ የሚታለፍ ብቻ ነው ኮሎኔሉ ለአልሲሲ የሚጎዳችሁን አልሰራም ወላሂ እንዳለው ሁሉ መለስ ዜናዊም ከሙባረክ ጋር ተቃቅፎ እንደነበር የምንረሳው አይደለም በአባይ ጉዳይም ሱዳንም ሻቢያም ከግብጽ አልገጠምንም ብለው ሲያደናግሩን ብዙ ቆይተዋል ዛሬ የአሜሪካው ላይ በቃ ኮሎኔሉ አስታራቂ ብሎ ኢሳያስን መውሰዱ ምንኛ ይዘረኛ ኢትዮጵያን ሊጎዳ እንጂ ሊታደግ እንዳልመጣ አመላካች ነው አባይን እንገድባለን ከማለታቸው በፊት ፍጅትና ግፉን የቄሮን ሆነ የራሳቸውን ልዩ ኃይል ግፍና ፍጅት ይገድቡልን ይህ ጥያቄ ነው ዋና መፈክር መሆን ያለበት። ዘረኛው አገዛዝ በስልጣን እስካለ ድረስ ማንኛውም እቅድ ለኢትዮጵያና ለህዝቧ በሚጠቅም መንገድ ሊከናወን አይችልም። ግድብ በግድብ ሆነን ውሃ እንዳጠረን መብራት እንደተደረገመብንና እንደጠፋብን ነው። ኮሎኔሉና አገዛዙ ብቻ ሳይሆን ከጎኑ ያሉ አጋሮች በኢትዮጵያ ሉዓላዊነት ጉዳይ ቅንጣትም የሚታመኑ አይደሉም። የባዕድ ቅጥረኞች ናቸውና በግብጽ ተከስተዋልና በአረብና አሜሪካ ትዕዛዝ ሥራ ላይ ያሉ ናቸውና የኢትዮጵያ ሕዝብ ተጠሪዎችና ጠበቆች አይደሉምና የግብጽን ጥቃት ከመጣ ሊቋቋም የሚችለው የዘፋኞች ባዶ ቀረርቶና የኮሎኔሉ ርችት ሲሰማ የሚፈረጥጥ ጦር ሳይሆን በአገራዊ ፍቅር የተለሰነ የኢትዮጵያ ሕዝብ አንድነትና ቆራጥ ተጋድሎ ብቻ ነው። በመድረክና በሩቅ ሆኖ አትለውም ወይ የሚያቀራራ የቁርጥ ቀን ሲመጣ ባሩድ በሚጤስበት ቦታ ይገኛል ማለት አይደለም። የኢትዮጵያ ሕዝብ ተገንና ደጀን ሕዝባዊ መንግሥት ብቻ ነው። የሽግግር ሂደት ታግዶ ለትንሿም ችግር መፍትሄ አይገኝም። ኢትዮጵያዊነት ይቅደም፣ ዘረኝነት ይውደም።
ህግን ባህልን ይለዋወጣሉ። ህግና ባህል ሰው ሰራሾች ናቸው። ስለዚህም እንዳስፈላጊነቱ በዘመን አይን ታይተው በህዝብ ጥቅም ተገምግመው ይቀየራሉ። በመሆኑም ነው የፊውዳሉ ዘመን ህግ ለካፒታሊዝምም ሆነ ለሶሻሊዝም ዘመን የማይሰራው። የዘር ጥቅም ማስከበሪያ የሆነው የወያኔ ህገ መንግስት የሚሰራው ወያኔ እስካለ ነው። ለብዙሃኑ የማይጠቅም ሆኖ ስለተገኘ ነው ይለወጥ ሲል ህዝብ የሚጠይቀው። ህዝብ የመከረበት ህግ በኢትዮጵያ ውስጥ ተፈጥሮ ባያውቅም ህዝብን አታሎ በማስጨብጨብ ደገፈው ሲባል ግን ዘመን ተቆጥሯል። የወያኔ የዘር ህገ መንግስት በህዝብ ላይ የተደነገገ የማስተቃያ የማሰሪያ የማሳደጃና የማፈናቂያ ሰነድ መሆኑ እየታወቀ ላለፈው 27 ዓመት እንደማናውቀው ሁሉ አዲሱ ሹም በኔ ይሁንባችሁ መለወጥ አያስፈልገውም እያለን ነው። የማይቀር ህግ የተተኪ ትውልድን በነጻነት መኖር፣ የሀገር ድንበርን ማስከበር፣ እኩልነትን መጠበቅ፣ ህጋዊ የሆኑ መብቶችን ማረጋገጥ፣ ዜጋዊ ትውፊቶችን የማስቀጠል ወዘተ ችሎታ ሲኖረው ነው። እስካሁን ባለው ተሞክሮ ኢትዮጵያ ህዝቧ በመረጠው ሳይሆን እናውቅልሃለን በሚሉ አምባገነኖች በደነገጉለት ህግ ነው እየተዳደረ ያለው። የወያኔ በመፈቃቀድ ላይ የተመሰረተ ኢትዮጵያዊነትን እገነባለሁ የሚለው ባዶ መፈክር በተግባር ሊውል አልቻለም። ምክንያቱም እንዴት አድርጎ መሬቱን ተቀምቶ ማንነቱን የተነካበት ጎሳ ከሌላው ጋር አብሮ የመኖር ግዴታ ውስጥ ራሱን ያስገባል? ወያኔ ሰለጠንኩ ብሎ የሚተበርከው ቃላት ሁሉ ውዥንብር ያለባቸው በመሆናቸው ምንም የጠራ እይታ መፍጠር አልቻሉም። ለምሳሌ ህዝቦች፣ ብሔር ብሔረሰቦች ወዘተ የሚሉት ቃላት ትርጉመ ቢስ የሆኑ ናቸው። እንዲያውም ለዘመናት በአንድነትና በመተባበር በመከባበርና በዝምድና የኖረውን ህዝብ እርስ በርሱ እንዲጋጭ አደረገው እንጂ ወያኔ እንደሚያወራው ከመበታተን የሚያድን ሆኖ አልተገኘም። ይባስ ተብሎ ህዝብ ታግሎ ወጣቱ ህይወቱን ሰጥቶ ያመጣውን ትግል ባዳምና አሽከሮቻቸው ተመሳጥረው ሊያከሽፉት በመሞከራቸው ትግል ያንድ ጎራ ድር የሚመስላቸውም አልጠፉም። ትግል ብዙ ጎራዎችን የሚሻገር አሰልችና ረጅም ጉዞ ነው። በአንዴ የሚያስተነድቅ በአንዴም የሚያሳዝን ውጤት አይኖረውም። ስለዚህም ትግል እስከ እውነተኛው የህዝብ ድል ድረስ ይዘልቃል። በገዢዎች ፕሮፓጋንዳ ያመነው አምኖ እንዲነዳ ያላመነውም ጥርጣሬውን እንዲያዘ ሊያፈነግጥ መብቱ ነው። ገዢዎች ህዝብን ለማጭበርበር መጣራቸው ያለ ነውና ተጭበርባሪ እስካለ ድረስ አጭበርባሪም ይኖራል። ይሁን እንጂ ማጭበርበሩ መርበትበቱም የጭንቀታቸው መገለጫ ነው። እርስ በርስ መከዳዳት፣ መወነጃጀት የገዢዎች የጭንቅ ጊዜ የባህሪ መገለጫቸው ነው። ለአሜሪካ በተገባው ቃል መሰረት ተቋፍሎ መታጠቅን መሰረት ያደረገው የአዲሱ ሹም የመደመር ፖሊሲ በሀብት ስርቆትም ሆነ በስልጣን መባለግ ወንጀል የሚጠየቅ የወያኔ ባለስልጣን እንደማይኖር አውቀናል። ያለ ጥፋታቸው ታስረው የነበሩትን ቅድሚያ ሰጥቶ መፍታት ያስፈለገበት ምክንያትም ትክክለኛ ወንጀለኞችን ላለመያዝ ስለሚያስችል ነው። ወያኔ ሰለጠንኩ ብሎ የሚፈረበርከው ቃላት ሁሉ ውዥንብር ፈጣሪዎች በመሆናቸው ምንም የጠራት እይታ ማስያዝ አልቻሉም። ለምሳሌ ህዝቦች ብሔር ብሔረሰብ ወዘተ ለዘመናት በአንድነትና በመተባበር በመነካከርና በዝምድና የኖረውን ህዝብ እርስ በርስ እንዲጋጭ አደረገው እንጂ ወያኔ እንደሚያወራው አልሆነም። ህዝብ ታግሎ ወጣቱ ህይወቱን ሰጥቶ ያመጣውን ድል ባዳንና አሽከሮቻቸው ተነሳጥረው ሊያከሽፉ በመሞከራቸው ትግል ያንድ ጎራ ድል የመሰላቸው ፈንጭተዋል። ትግል ብዙ ጎራዎችን የሚሻገር አሰልችና አድካሚ ረጅም ጉዞ መሆኑን የሚያውቁ ግን በአንዴ የሚያስተነድቅ በአንዴ አንጀት የሚያስደፋ ውጤት እንደሌለው ይገነዘባሉ። ትግል እስከ እውነተኛው የህዝብ ድል ድረስ ሲዘልቅ በተደባለቀ ስሜት ሆኖ ነው። በገዢዎች ፕሮፓጋንዳ ያመነው አምኖ ሲያድር ያላመነው ጥርጣሬውን እንደያዘ ይጓዛል። ለአሜሪካ በተገባው ቃል መሰረት አሻሹ፣ አቡናኙ፣ ቃሚው፣ ጎራሹ፣ ነካሹ፣ አኛፊው፣ ዋጪው፣ ገራፊው፣ ገዳዩ፣ ቆራራጩ፣ ገፍታሪው፣ ጣዩ ባንድ ሆኖ በመደመር ተቃቃፊ የሚታይበት ፎቶ መነሳት ነው። በመሆኑም በሀብት ስርቆትም ሆነ በስልጣን መባለግ ወንጀል የሚጠየቅ ባለስልጣን አይኖርም። የፖለቲካ እስረኞችን በገፍ እንደተያዙ እየታወቀ በነፃ እንዲለቀቁ ሲደረግ ሌሎችን ላለማሰር ማመቻቸት መሆኑ ሊታወቅ አይችልም። በርካታ ማደናገሪያ ውሳኔዎች፣ የወሬ ማጣፈጫ ቅመሞችና የታለሙ ጉዳዮችን ለማስፈጸም እንደ መከላከያ እንዲያገለግሉ የተሳሉ ናቸው። የኢንጂነር ስመኘው ገዳይ እንዳይታወቅ የሆነው ዓላማቸውን ስለሚያደናቅፍ ነው። የመስቀል አደባባዩ የህዝብ ግድያ ቅንብር ለምን ተደባበቀ? ኢሃፓ ላይ መለስ ዜናዊ የደነገገው ሽብርተኝነት አዋጅ ለምን እንዳይነሳ ሆነ? በአዲስ አበባ ኢትዮጵያዊነትን የሚሰብኩ ሰላማዊ ወጣቶች እየታፈኑና ወደ እስር እየተጣሉ ዘረኝነትን የሚሰብኩና በህዝብ ላይ አደጋ ያደረሱ ቡድኖች ለምን በነጻነት እንዲንቀሳቀሱ ሆነ? ብዙ ጥያቄዎች መልስ የላቸውም። ትግሉ ይቀጥላል። ድል የኢትዮጵያ ህዝብ ነው።
ሰይጣናዊ ቅናት የተልባ ስፍርና ዘመናዊ ከንቶች በሃማ ቱማ እጅግም አልከፋኝ ደስም አላለኝ እንደ ተልባ ስፍር በድርባቡ ነኝ። ያኔ በሐቀኛው ትግል ዘመን መንፈሳዊ ቅናት የሚባል ነገር ነበር የሚያጎብጥ የሚያቃጥል ቅናት ሳይሆን ተመሳሳይ ለማድረግ ለመሆን ቀና ፍላጎትን የሚያንጸባርቅ። ይህን መንፈስ መያዝ ከባድ ነበር ለሰው የሚቀናው የሚያቃጥል አሉታዊ ቅናት በመሆኑ። የዚህን ችግር የተረዱ የኡጋንዳ በጋንዳ ብሔረሰብ ሽማግሌዎች የሰፈነውን ቀናት ለማዳከም ደግ ስራ ሲያዩ ለመልካም ስራ ተመስገን ብሎ የመናገር ብሂል አላቸው። በኢትዮጵያ ሰፍኖ የቆየው ሰይጣናዊ ቅናት ለመሆኑ ኢትዮጵያን ማንቋሸሽ ከሚቀናው ጠማማ ፕሮፌሰር ሁኔታ ራሱ ሊታይ የሚችል ነው። ሰይጣናዊ ቅናት እንደቅ ጎበጥ ያለ ነው። ደግ የሰራውን የሆነለትን ስሙ የተጠራውን ህዝብንም በተቀሉ በዘረኝነት የሚጠላ ነው። ተመክሮ ገብይቶ የሚሻሻል ወይም ሊሻሻል የሚጥር ሳይሆን ለምን እሷ ይህን ሰሩ፣ ስማቸው ለምን ተጠራ ወዘተ በሚል ቀንቶ ሊያጠፋቸው፣ ሊጎዳቸው ወይም ሊያንኳስሳቸው የሚጥር ነው። ወያኔ በኢትዮጵያ ይቀናል፣ በአማራው ይቀናልና ምላሹ ጥፋት ነው። የወያኔ ልብ አስመራ ነው። ተቀማጭነቱ በአዲስ አበባ ቤተ መንግስት ቢሆንም አደያ አደየ የሚለው ለመቀሌ፣ አድዋና አስመራና ሐማሴን ነው። መለሰ 10 መጽሐፍ ከማነብ 10 ደቂቃ ኢሳይያስ ጋር ባጠፋ ይበልጥ እማራለሁ አውቃለሁ እንዳለ ልንረሳ አንችልም። ኤርትራን የነካ ጠላታችን ነው ሲል ሙያተኛው ዋሾ ስብሐት ነጋ የደነፋውንም የምንረሳ አይደለንም። የሰይጣናዊ ቅናት መስፈን ግልጽ በመሆኑ በበኩሌ በኢሃፓ ላይ ያለውን ሰፊ አንታዊ ዘመቻ ከዚህ የምነጥለው አይደለም። ታሪካቸው የቆሸሸ ህዝብና አገር በጠየቀው ትግል ያልተካፈሉ ወይም ሚናቸው አጠያቂ ወይም የሚወገድ የሆኑ ሰንቶ የታገለው ይህ ድርጅት ላይ ሰይጣናዊ ቅናትን ያንጸባርቃሉ። ለአገር ሲሰዋ ሰው አስጨረሰ ይሉታል። ለደረሰበት ጥቃት ሊከላከል ሲነሳ ነጭ ሽብር ጀመረ ብለው የፋሽስቶችን ክስ ያስተጋቡበታል። ላልነበረና የማይታወቀን ዘረኝነት ከመወያኔ ያጓሩና በኢሃፓ አመራር አንድም አማራ አልነበረም፣ የነበሩትም ትግሬዎች ድርጅቱን አስጠቁት ብለው አሳፋሪ በሬ ወለደ ውሸታቸውን ይጮሃሉ። ኢሃፓ ከምስረታው በፊትም ለብሔረሰብ ስብጥር ተገቢውን ትኩረት ቢሰጥም መሰረቱ ኢትዮጵያዊነትና ፖለቲካ አቋም እና እምነት እንጂ ውልደት አልነበረም። ታሪክ ይነገር ከተባለ ግን በኢሃፓ ማዕከላዊ ኮሚቴ ብቻ ሳይሆን በስራ አስፈጻሚ ኮሚቴው አማራ፣ ትግሬ፣ ኦሮሞ ወዘተ አባሎች እንደነበሩበት ታሪክ ይመሰክራል። ይህ ሁሉ ግን በዘር ፖለቲካ የማያምን ለነበረ ድርጅት ቁም ነገር አልነበረም። ኢሃፓ አማራዎችም፣ ኤርትራኖችም፣ ትግሬዎችም፣ የኦጋዴን ሶማሌዎችም፣ ኦሮሞዎችም፣ ወላይታዎችም፣ አፋሮችም ወዘተ አባሎቹ ስለነበሩ እነዚህን ሁሉ በግንጠላ ሊቃኙ የተነሱ ኃይሎች በኢሃፓ ላይ ሰይጣናዊ ቅናት አሳድረው ሊያጠፉት ተነስተዋል፣ ሞክረዋልም። ኢሃፓን የመሰረቱት አገር ወዳድና ቆራጥ የኢትዮጵያ ልጆች እንጂ የዝቅተኝነትና ሽንፈት ስሜት ያጎበጣቸው የሰው ንዑሶች እንደሚሉት በማንም ባዕድ አልነበረም። መሰረተ ሰፊ ድርጅት ሆኖ የኦጋዴን ተወላጆች አባሎቹ ስለነበሩትም ኢሃፓ ከሶማሊያ ጋር በነበረው ግንኙነት አንዱ ዋናው ችግር የኦጋዴን ሶማሌዎች የኢሃፓ አባላት መሆናቸው እንደነበር የሚታወቅ ነው። ሻቢያም ኤርትራውያን የኢሃፓ አባል ሊሆኑ አይችሉም በሚል የፈጠረው ችግር ብዙ ጊዜ የተተቸበት ጉዳይ ነው። ድርጅቱ በህዝብ ተቀባይነት እያገኘና እየተጠናከረ ሲመጣ በመደገፍ ፈንታ ሰይጣናዊ ቅጥናት አዝለፍልፏቸው ሊያጠፉት የተሰማሩትን ታሪክ ያውቃቸዋል። ኢሃፓ አንዲትም የመከላከያ ጥይት ከመተኮሱ በፊት እስራኤል ያሰለጠነው የነበልባል ጦር ወደ አዲስ አበባ መጥቶ እነ ጌታቸው ሽበሽና አሊ ሙሳ በግድያ ተሰማርተው በርካታ የኢሃፓ አባላትና ደጋፊዎች መገደላቸውን በሚመለከት በበቂ የተዘገበ ጉዳይ ነው። የድርጅቱ የመከላከል እንቅስቃሴው ደርግ ከፈጀው ከሺዎች ዜጋዎች ጋር ሲወዳደር ሊነሳም የሚገባው አይደለም። ኢሃፓ ይወቀስ ከተባለ በበቂ ፋሽስቶችን ከጥቅም ውጭ አለማድረጉና የፋሽስቶቹን ቁንጮ ባለመግደሉ ነው ሊተች የሚገባው። የዘንድሮ በሬ ወለድ ደግሞ ድርጅቱን ጸረ አማራ አድርጎ ያቀርበዋል። ይህ ይታመናል ብለው የሚዳክሩ ቀጥረኞች ሊታዘንላቸው ግን በጥቅ ሊወገዙ ይገባል። ሰራ አማራው ድርጅት ነው ብዙ ሺ አማራዎችን አደራጅቶና አሰባስቦ በጎጃም ጎንደር ትጥቅ ተገልል አመታት ያካሄደው ሁሉም ሰው ሊያውቅ እንደሚገባው ይሰንካላ ከስ የሚደረድሩት ለመሆኑ አማራው በዚህ በዚያ ሲፈጅ ደርግም አማራውን አፍሳሳለተምና የት ነበራችሁ ቢባሉ መልስ የላቸውም። ወያኔም ቢሆን ፍጅቱንና ጸረ አማራነቱን የጀመረው ገና ለስልጣን ሳይበቃ ነውና ከመቃብር ቦታ በላይ ዝምታን ማልናመጣባችሁ ብለን ልንጠይቃቸው እንገደዳለን። መንፈሳዊ ቅናት ቢኖርማ ኖሮ ከዚህ ድርጅት በበለጠ ለመታገልና የበለጠም ድል ለማግኘት መፈለግ መመኘት ባየለ ነበር። በቃላት ቦምብና በፈሪ ዘለፋ ሳይሆን በተጨባጭ ተጋድሎ ምን ይደረግ እንደሚችል ማሳየት በቀደመ ነበር። የዘመነ ደርጉ ይቅርና የአርባ ጉጉን ፍጅት ለምንስ በዝምታ አለፉት? ይህን ህብረ ብሔራዊና ታጋይ ድርጅት ኮናኞች ግማሾቹ ከጸረ ህዝብ ደርግ ጋር ያበሩ፣ ቀሪዎቹ ደግሞ እስከ ትላንት ከወያኔ ጋር በመቀሌም ጭምር ሲጨፍሩ የነበሩ መሆናቸውን መረዳቱ አልከበደንም። ያባ ግን ጸረ ማንም በብሔርና ህዝብ ሊሆን ቢፈልግም እንኳ መሰረቱ የሚናድበት እንጂ የሚሆንለት አይደለም። መሰባሰቢያ መሰረቱ ኢትዮጵያና ኢትዮጵያዊነት ነበሩና ናቸውናም ነው። ድርጅቱ በኢትዮጵያ ላይ አልቀናም። ለኢትዮጵያ ቀናላት ዴሞክራሲ፣ እድገት፣ ብልጽግናን፣ እኩልነትን ተመኘላት እንጂ በኢትዮጵያ የቀኑትና ሊያፈርሷት ሊጎዷት የተመኙት እነ ወያኔ ሻቢያና ሌሎችም ጠላቶቿ ናቸው። ለሰው ውድና ክቡር ስጦታው ሀብቱም ልንል እንችላለን ሕይወቱ ናት። ከበረም የነጣም ድሃ ሆነ ሁሉም ሕይወቱን ይወዳል። ከአንዴ በላይ የሚኖሩ ሰዎችን ያላየን በመሆኑ ምትክ አልባ ሕይወቱን በቀላሉ ወይም በንዝህላልነት የሚያጠፋ አይደለም ካልታመመ በቀር። ውድ ሕይወትን ለመገበር የሚያበቃ ፍቅርና እምነት ካለ ግን ሕይወቱን ሊሰዋ ዝግጁ ይሆናል። ብዙ ሰው አገር ወዳድነት በተጨባጭ ይህ ነው። አገሬ አገሬ ብሎ ማቅራራትና ሰንደቋን ለብሶ መወዝወዝ ከባድ አይደለም። የአገር ፍቅር ሐቀኝነት የሚለካው በትግልና መስዋዕትነት ዝግጁነት ነው። አገርን ከፍቅርን አገርን ከጥቃት ለመጠበቅ ውድ ያልነውን ሕይወት አሳልፈን ልንሰጥ ዝግጁ መሆን አለብንም ማለት ነው። ቃል ወዲህ ክብር ወዲያ ከሆነ ግን ለአገር የሚበጅ ውጤት እንደማይገኝ ተመክሮ ያስተምረናል። በፖለቲካ ተልባ ስፍር ይዞታ መርገም ነው። ታሪካችን በከንቱዎች የታጀበ ነው። አርበኞችና ጀግኖች አኩሪ ምዕራፎችን እንደጻፉት ሁሉ ታከለ ስንል ኃይለ ሥላሴ ጉግሳም ብለናል። አቡነ ጴጥሮስ ባለ አፋችን አቡነ ጳውሎስ ማለታችንም የሚካድ አይደለም። መዋደል እጣ ክፍሉ የሆነ ዜጋ ሲያምሰን ባሽቷል። እዚህ እዚያ የሚረግጠውና የመጣውን ባለነፍጥ ሁሉ ሲደግፍ የቆየው የኢትዮጵያን ታሪክ የከሸፈ ባይዋዛውንት ፕሮፌሰር እድሜ ሰጥቷቸው ስህተታቸውን እንዲያዩ እመኛለሁ። ሌላም ምሳሌ ናቸው። አስራት ባለ አፋችን መስፍን እንድርያስ ስንልም ተደምጠናልና የትስብት ሰለባ መሆናችን አያስገርምም። በያባ የታሪክ ሂደት ባያሌው ሊያጠፉት የተነሱት ከንቶች በአብዛኛው በታሪኩ የቀኑ የትግል ሂደቱ አካል ያልነበሩ፣ በወጣቶቹ ዋናው የአገር ቤት ትግል ያልተንቀሳቀሱና የቀኑም ናቸው። ወይም ፈርተው ደንብረውና ላልባሌዎች ሰግደውና ተገዝተው የከዱት ናቸው። ራሳቸውን ያውቃሉ። በድርጅቱ የአቋም ጽናት፣ የህዝብ ተቀባይነት፣ አልበገር ባይነት፣ ህዝባዊ መሰረትና ዝናም የቀኑ ናቸው። ይህም ስንል ለጠላቶች ቀጥረኞች ስምሪት አይን ጨፍነን አይደለም። ዛሬ በጸረ ኢህአፓ ዘመቻ ያሉት ብዙዎቹ ወይ ወንጀለኞች ወይ የወያኔ ቀጥረኞች ለመሆናቸው ጭቅጭቅን ጠያቂ አይደለም። ወያኔ ራሱ ጸረ ኢህአፓነቱ የሚያቃጥል ቅናትና የዝቅተኝነት ስሜት አዘል ለመሆኑ ምስክር መጥራት የለብንም። ቢያስፈልግም ደግሞ የድርጅቱ አባል የነበሩ ኢትዮጵያዊነትን ክደው የወየኑ ወይም የጎጥ አባወራ የሆኑ ማፈሪያዎች መኖራቸውንም መደበቅ መካድ ይብቻል አይደለም። ድርጅቱ የህብረተሰቡ ውጤት ነው። የጸጋውም የመርገሙም ነጸብራቅ ማፈሪያ ያፖች መታየታቸው መጠበቅ ያለበትም ነው። የነዚህ ዝቅጠት ግን የድርጅቱን አኩሪ ታሪክ የሚያዘቅስ ሊሆን የሚችል አይደለም። የቄሱና የሙፍቲው ጠባይ የሃይማኖቱ መመዘኛ አይደለምና ነው። ባለውቀውም የሚያስቀኝ አንድ የሬዲዮ ዜና ሐተታ አቅራቢ አለ። በደርግ ጊዜ ዝና ያገኘው በተለይ ስለ ኢራቅ ወረራና ጦርነት ሲያቀርብ በነበረው ዘገባ ነበር። እሱ ይበል አይበለው ባለውቀም ሳዳም ሁሴን ቡሽንም እተዋለሁ ታቸርንም እተዋለሁ ይህን የኢትዮጵያ ጋዜጠኛ ግን አለቀውም ብሏል ይባል ነበር። ታዲያ የጋዜጠኛ የያፓን ታሪክ ያበላሹ የሚጽፉትን በተመለከተ እንጻፍ ካልደማ በሚል የጻፍኳቸውን አጫጭር ትችቶች ጠቅሶ ታሪክ እምናውቀው እኛንንና አትጻፉ ይላሉ በሚል ባሉታዊ ተችቶኛል። አበይ ነጥቦችን ለማንሳት መንደርደሪያ ሆኖኛልና አመሰግነዋለሁ ብልም ትችቱ መሰረተ ቢስ መሆኑን ከመጥቀስ ላልፍ አልችልም። ስለያፋ አትጻፉ ማለትን የምንችል አይደለም። የማገዱ ፍላጎትም መብትም የለንም። የፈለጉትን ዝባዝንኬ ለመጻፍ መቻላቸውን ነበረ የወሬ ነጋሪ ያሲምባ ፍቅሬ መስክርበት የደም ዘመን ትግላችን አብዮታችን እንቆቅልሽ የተቋረጠ ጉዞ ወዘተ እያሉ የጻፉትን ውጥንቅጥና ሐሰት ሁሉ መጥቀሱ ይበቃል። አንዳንዶቹ አስመሳዮችማ ራሳቸውን የድርጅቱ አመራር ኮሚቴ አባልም ነበርን ብለው ከተፈዋል። ስደት ለወሬ ያመቸለ ማለት እንችላለን። ገና ታሪካችንን ባንጽፍም ግን አልፎ አልፎ ምን ነው አበዛችሁት ማለት መብታችን መሆኑ መካድ የለበትም። የድርጅቱን ታሪክ እኛ ብቻን የምናውቀው ይላሉ ለሚለው ያለን መልስ ደግሞ እንዴታ የሚል ነው። ታሪካችንን ከኛ በላይ ማን ያውቅ ይጠበቃል? ድርጅቱን የመሰረቱት አልጄሪያና ምዕራብ ጀርመን ናቸው? ቅዠት። ሻቢያ ነው? ውሸት። ድርጅቱ የሶማሊያን ወረራ ደገፈ? የደርግ ቅጥፈት። መቀጠል ይቻላል። ታሪክን ማጤን መተንተን ማወቅ ያልቻለው ትውልድ ይህን ሐሰት ሁሉ ባንቀልባ አዝሎ ሊጓዝ መነሳቱ ራሱን ለትዝብት ይዳርገዋልና እንጂ የያፓን ታሪክ በቅንጣትም ሊያጎድፍ የሚችል አይደለም። የከንቶች ዘመቻ ውድቀት ደግሞ ተደጋግሞ የታየ ነው። ታሪክ የሚጠይቃቸው አይናቸውን በጨዋጥበው ያልሆነ ሲተርኩ ወይም ሌሎችን ሲከሱ ሲወነጅሉ ዝምታን ትተን ታሪክ ይወሳ ካልንማ እንጻፍ ካልንማ ብለን እርምት ማድረጉ ግዴታችን ይሆናል። በህይወት እያለን የደርግ ወንጀለኞች የወያኔ ዘረኛ ነፍሰ ገዳዮችና አረመኔዎች ታሪክን ቀልብሰው ብልግና ትረካቸውን ብረዛቸውን ሲያሰራጩ ዝምታ ሊጠበቅብን አይገባም። ለዘመናዊ ከንቶች ያለን ምላሽ ዝምታ አይደለም። የተልባ ስፍር ፖለቲካንም አንለግሳቸው። ያልደረሰበት ግርግር ያውቃል ተብሏል። እኛ ስለነበሩና ስላሉ አገዛዞች ስናነሳ የፈሰሰ የህዝባችን ደም ከፊታችን ተደቅኖ ነው። ያጼው ግፍ ይረሳ ብንል እንኳ ስንቱን በግፍ የፈጀው አረመኔ ኮሎኔልና ደርግ የተባሉትን ወንጀለኞች ልንረሳ አንችልም። ወያኔ የፈጀውን ስንት ሺህ ልንረሳ አንችልም። ይህን የመርሳት ችሎታ ያልተሰጠነንና ኢትዮጵያ አገሬ ስንል ገዳዮችን ማቀፍና ፍቅር መተቃቀፍ የሚለው የቅንጦት ቅዠት መቼም ከቶም የኛ ሊሆን አይችልም። ወያኔ ጠላታችን ነው። የፈሰሰውን ደም ሁሉ መበቀል ደግሞ ግዴታችን ነው። አገር ማዳን ትግሉ ይህን ይጠይቀናል። በመራራ ኢትዮጵያዊ ጥላቻ ወያኔ ላይ መነሳትና ወያኔን ማውደም የኢትዮጵያዊነት የወቅቱ ተልእኮ ይህ ብቻ ነው። በወያኔ ላይ አተኩረን ስንታገልና ያለፈውን ወደ ማቀዝቀዣ አስገብተን ወደፊት ልንል ስንነሳ በእነሱ በወንጀለኞቹ ብሶ የክህደት ጥርሳቸውን ዳግም አሹለው ሊነክሱን ይወራጫሉ። የአገር አንድነትና ጥቅምን በማስቀደም ከበቀደም ጠላቶች ጋር ሳይቀር አብረን በግንባር ለመሰለፍ መጣራችን የሚታወስ ነው። እነሱ ግን ይህን መቀበል አልቻላቸውም። ታሪክ መበረስ ብቻ ሳይሆን እንደገና ወንጀላቸውን ሊኖሩት በመፈለጋቸው ችላ ወደማንልበት ሁኔታ ራሳቸው ከተውናል። ታሪክ የተረሳም መስሏቸው ሰለባቸውን እያወገዙ የወቅቱንም ትግል መሪ በሉን ብለው ውዥንብርን ሲነዙና ለቀጣሪዎቻቸው ሲታዘዙ በዝምታ ወደማናልፋቸው ደረጃ አድርሰውናል። እንደ ተልባ ስፍር ፖለቲካቸውን እያራገቡ ወያኔንም ወዳጅ ጠላት እያሉ ትግል ወደፊት ሲል እነሱ ወደኋላ እየጎተቱ መገኘታቸውንም ሁላችንም አይተናል። የኢትዮጵያ ህዝብ አንድነት ወያኔና ገንጣዮች ያሸረሸሩትን ያህል እነዚህም አዛኝ ቅቢያንጓች መስለው ጉዳት እያደረሱ በመሆኑ እይታችንን ወደ ትግል ጠሮች ማዞሩ ግዴታ ሆኖብን ተገኝቷል። ጠላትነታቸውን ከመናቃቸው ኃይሎች ጋር ተባብረው ያገር አድኑን ትግል ሲጎዱ በዝምታ ማለፉ ወይም ለከንቱ ባንዳዎች ጆሮ መድረክ መስጠቱ ሊዋጥልን የሚችል አልሆነም። የሻቢያን ሻጥር በተመረከተ ከድርጅቱ በላይ አውቃለሁ የሚል ካለ ዋሽ ሆኖ እንደፈራደልና በዚህም በኩል ማንም ሊሰልከን ወይም ሊያስተምረን ብቃት ያለው ሆኖ አላገኘንም። ድርጅቱን ሻቢያ ፈጠረው ብሎ ባገራችን ሰማዓት ላይ መሳለቅ የደርግና የወያኔ ቅጥፈትና ኢታሪካዊ ዝባዝንኬ መሆኑ ደግሞ ብዙ ጊዜ የተነገረ የተጋደጠ ነው። እጅግም አልከፋኝ ሳይሆን ባያሌው ከፍቶናል። የጠላታችን የወያኔ አገዛዝ መሮናል። ዘረኝነት አንገፍግፎናል። የከንቱ ባንዳዎችና አስመሳይ ታጋዮች ሻጥር እጅ ብሎናል። ሐቁ ይህ ነው። ብርጭቆው ግማሽ ሙሉ ግማሽ ባዶ ሳይሆን ሙሉ በሙሉ ባዶ ነው። ለሀገራችን በእውነቱ የምንቀና ከሆነ ለወያኔ አናድርም፣ በጸረ ወያኔዎች ላይ አንዘብትም። ስንቶቹ ድረገጾች የወያኔን ስም ሳያነሱ ግን ነጋ ጠባ አገር ወዳድ ድርጅቶችን በመጠብ ጊዜ እንደሚያጠፉ የምናውቀው ነው። በሆድ በገንዘብ የተገዙ በአገር ቅርጫ ሻሞ ሻሞ እኔኔ ገብተው በቤትና በንግድ ፈቃድ በክልልና ጎጥ እንቁልልጭም ወያኔ ለራሱ የተለመው የግንጠላ ሂደት ፍንጥቅጣቂው ይመጣልናል በሚል ስንቶቹ የወያኔ አጃቢዎች ሆነው እንደነጎዱም አላጣነውም። ክብር የሆነውን ኢትዮጵያዊነትም ተወናብደው የተውት ራሳቸውንም ባዕድ ብለው በሁሉም መስክ ህዝባችን ያሉትን በሚጎዳ የጥላቻ አማራጭ ተዘፍቀው እነሆ ለወያኔና የሻቢያ መጠቀሚያ ሆነው ያሉትንም ታዝበናል። ዛሬም በወያኔ ውድቀት ዋዜማ ሚናቸው የተለየ አልሆን ብሎ ለህዝብ የሚበጀውን ሽግግር ለማደናቀፍ ለወያኔ በጀሌነት ሊሰለፉ አሊያም ከጠላቶች ጋር ሆነው የህዝብን አንድነት ሊያፈርሱ በመጣር ላይ ናቸው። ይህን መታገልና ኢትዮጵያን ከጥፋት ማዳን ባለው አገዛዝ ላይ ቅንጣትም ጋር የማይለቅ ያልበረደ ጥላቻ ሊኖረን ያስፈልጋል። ጥላቻ ትሰብካላችሁ ይሉናል። ታዲያ ሌላ ምን ጠበቃችሁ እንላቸዋለን። የወያኔ ጠርነን ሲሉ ቆይተው ቁርጡ ቀን ሲመጣ ሸብረክ ያሉትና ሰላም ሊሰብኩ የተነሱትን በደፈናው ወያኔ ባንልም በዋና ይዘታቸው ግን የህዝብ ትግል ደጋፊዎች አለመሆናቸውን ደፍረን መናገር እንችላለን። ገና ከመነሻው የተቃወምናቸው ታዋቂ ነን ባዮች ግለሰቦችን አለምክንያት አልነበረም። አንድም ውስጣዊ መረጃ አግኝተን ወያኔ ጋር ያላቸውን ጥምረት በማወቃችን፣ ለምሳሌ የኢዴፓ መሪ የነበረው ኋላ በአገር አቀፍ ደረጃ ሊጋለጥ የቻለው ከሃዲ አሊያም በታሪክ የነበራቸውን ሚና በማጤንም ነበር። ለምሳሌ ፕሮፌሰር መስፍንን የተቸነው ያለን ህዝብ የለም ብለው በመካዳቸው ብቻ ሳይሆን ለእነ መለስ ዜናዊ በሰጡት ድጋፍ በጃንሆይ ጊዜም በነበራቸው አጠያቂ ሚናና ከባዕድ አገርም ጋር ይዘውት በቆዩት አነጋጋሪ ዝምድና ነው። ይህ ሐሜት ሳይሆን ለራሳቸውም በቀጥታ የነገርናቸው ጉዳይ ነው። የኢዴፓው ሰውዬ ከመሰረቱ የወያኔ ጥንስስ መሆኑን ስናጋለጥ ብዙዎች ቀናችሁበት ብለው አውግዘውን ነበር። በዚህም የደገፈን ዶክተር ታዬ ብቻ እንደነበረ ትዝ ይለኛል። እኛ ግን በግለሰቡ ላይ መንፈሳዊም ሰይጣናዊም ቅናት አልነበረንም፣ ተቃውሞ እንጂ። ከሻቢያ ድጋፍን መጠበቅ እንደማያዋጣ ገና ከጠዋቱ አባላችን ለነበረው ለተስፋዬ ጌታቸው የመከርነው ነው። ባለው ሁኔታ ተጠቅሞ መታገል ለሚለው እንግዳ አልነበርንም። سنت قد تشاكنا دو اياني اصال فويسد او سودان كو اياني قار ستال دا اهل بمدتكم كسودان قار كربان يتاتك هاي ودى قارا اسقبتان اياغن مسرطان تاقل نبار يشاريان اصرام يالنو بتكباج بزيم بزيام ويانين يميتالي تيب ياوي هاي اندم ما يفلقو كارغا قطن بوهالانو بكوتا تروتم امارام هون ارومو እነሱ ኢትዮጵያዊ ሳይሆን በብሔረሰብ መፈረጅ ይቀናቸዋልና ወደ ስልጣን ወያኔን ጥሎ እንዲደርስ አይፈልጉም። ኢትዮጵያን መበታተንና መጠፈሪያቸው ማድረግ እንጂ ነጻና ክሮ ኢትዮጵያን ከቶም አይፈልጉም። ይህን በማወቃችን ሻቢያን ተጠግቶ ወያኔ እወጋለሁ ማለት ቧልት ነው ስንል ከርመናል። ባለፉት 26 ዓመታትም ሻቢያ ለሀገር ወዳድ ትግላችን ቅንጣትም ደጋፊ ያለመሆኑን ለመታዘብ ይችላል። አሌ የሚሉን ደግሞ ራሳቸውን ለትዝብትና ለክህደትም ክስ ያቀረቡት ብቻ ናቸው። ተስፋ ጌታቸው፣ ኮሎኔል ታደሰ፣ ተስፉ ወዘተ ተጨባጭ ምስክሮች ናቸው። ለኢትዮጵያ አንድነት በሚልም በኤርትራ ደማቸውን ያፈሰሱትን አገር ወዳዶች ሆኑ ተይዘው ታስረው ግብረ ስጌል ተፈጽሞባቸው ያለቁትን ወገኖቻችንን የምንረሳቸው አይደለም። በደል የደረሰበትንም የኤርትራ ወንድምናህት የደገፍነው እንጂ አጆሃ በለው ፍጆው ስንልበት አልተለመጥንም። ሻቢያ ግን የወያኔና የገንጣዮች አጋር ሆኖ ከአሶሳ ጀምሮ እስከ ዛሬ በጸረ አማራው የጥቃት ፖለቲካ ዋና አቀንቃኝ ሆኖ ይገኛል። ኢህአፓ ታክቲክና የሚያዋጣ ፖለቲካን ባለማወቁ አክራሪ ሆኖ ተጎድቷል እየተጎዳም ነው የሚሉንም አሉ። ታክቲክ ወይም ቾሌ ዘዴ አገርን መካድና አሳልፎ መስጠት ከሆነ እውነትም ለርጅቱ ታክቲክን ማወቅ ተስኖት ነበር ማለት እንችላለን። እንደ ወያኔ የኢትዮጵያ ጣራቶች ለባዕዳን ብንሰግድ ኖሮ ለስልጣን እንደበቃ መቻላችን ምንም ጥርጥር አልነበረውም። በአገር ወዳድነታችን በመጽናታችን የኢትዮጵያ ጣራቶች ሁሉ አልወደዱንም አጥቅተውናልም። ለዚያን ባሬ አንድ ሶስተኛ ኢትዮጵያ ሶማሊያ ነው ብለን ብንፈርብለት ለሱዳን መሬት ሲጋፋ በማባረር ፈንታ ውሰድ ብንለው አሜሪካ ወያኔን ደግፋችሁ የተወሰነውን ወንበር ተቀብላችሁ ግቡ ሲል እሺ ብንል ደቡብ የመን ሆነ ቻይና በሆነ ጊዜ መንግስቱን ደግፎ ብለው ሲገፉን እንቢ ባንል ኖሮ ዛሬ ምናልባት ኢህአፓነታችን ተኖ የኢትዮጵያ ህዝብ ላይ በገዥነት መስየም የምንችልበት እድል ነበር ለማለት እንችላለን። ይህ ነው ጠቃሚ ታክቲክ። ወያኔ ስልጣን ከያዘ በኋላ የክህደቱ አክላ እንድንሆን ብዙ ሙከራዎች በእንቢታ የሸኘናቸው ግባችን የህዝብ መንግስትና የኢትዮጵያ ነጻነት በመሆኑና ድርጅቱን ለግል ስልጣን ለማብቃት ባለመሆኑ ነው። ይህን መረዳት ያቃታቸው ለታክቲክ ሆነ ዘላቂ ግብ እንግዳ ላልሆነው ትምህርትን ሊሰጡ ይቃጣሉ። ለኢህአፓ መነሻውና መድረሻው የኢትዮጵያ ሉዓላዊነትና የህዝብ ዴሞክራሲያዊ መንግስት ነው። በመሆኑም ከዚህ ውጪ ይህን በተጻረረ ሊንቀሳቀስ ሊስማማ ከቶም የሚቻለው አይደለም አልነበረም ማለት እንችላለን። ድርጅቱ በሀቀኛ ቋሙ ሊተቹትና ሊያጋልጡት ስለማይችሉ ወያኔም ሆነ ሌሎችም የታሪክ ላፒሶች የሐሰት ታሪክ ማቀንቀንና ማቅረብ ግድ ሆኖባቸዋል። ሀፍረት ለነሱ፣ ውርደት በራሳቸው ላይ። የኢትዮጵያ የአሁኑ ተጨባጭ ሁኔታ የአገር ወዳዶችን ህብረት የሚጠይቅ መሆኑ ግልጽ ነው። ህብረት በቅድሚያ ሰፊውን ህዝብ የሚያስተባብርና የሚያቀናጅ መፈክርን አንግቦ ህዝብን ማስተባበርን ይመለከታል። ኢህአፓ በብዙ የህብረት ጥረቶች ማዕከላዊና የማይናቅ ሚና ሲኖረው ቆይቶ ያደረገው ሰፊና ገንቢ አስተዋጽኦ ተረስቶ መወቀሱ ስለበዛበት ከግንባር ሂደት ርቆ መቆየቱ የሚታወቅ ነው። ደንቃራ ሆነብን ያሉትን ድርጅት ትተው ግን ይህ ነው የሚባል የህብረት ግንባር ለማቆም እንዳቃታቸው ደግሞ የታዘብነው ነው። እንዲያውም የህብረትን መፈጠር የሚያደናቅፉ ራሳቸውን ህብረት ጥምረት የሚሉ ጎጂ ሙከራዎችን ማየት ተገደን ቆይተናል። ይህ ነው የሚባል ህብረት አለ ብሎ ለመናገር ሳንታደል የቆየነው በልዩ ልዩ ምክንያቶች የተነሳ ነው። አንደኛ ተቃዋሚነን ባዮቹ ድርጅትም ተቃዋሚም መሆን ያቃታቸው የይስሙላ ቡድኖች መሆናቸው ነው። ሁለተኛ ህልውና ያለው ጠንካራ ድርጅት ማዕከል ሆኖ ባለመገኘቱና ሶስተኛ ባዕዳን እና ወያኔ ህብረት እንዳይፈጠር ባደረጉት ቀጣይ ሻጥር ነው ማለት እንችላለን። የሌሎችን ተመክሮ ስናይ ለህብረት አንድ ጠንካራ አሰባሳቢ ድርጅት መኖሩ ወሳኝ ነው። ይህን ሚና ለመጫወት የሚችለው ኢህአፓ መሆኑን ደግሞ ተጨባጩም ሁኔታ ሆነ ያለፈው ተመክሮ ያረጋግጣል። ድርጅቶችን ማበላለጥ ሳይሆን ሁሉም እኩል ድምጽ ይዞ በነበረበት ስብስቦች ውስጥ ድርጅቱ ሰርቷል። ያሰባሳቢነትና ማዕከል የመሆን ሚና ወሳኝነቱን ለማሳሰብ ነው። ዘመናዊ ከንቶች ህብረት መሰረትን ባሉ በማግስቱ ሳይቀር ህብረቱ እየፈረሰ ውህደት የተባለው ፉርሽ እየሆነ ባጉል ተስፋ ምጸት መኖር ተገደል እንደቆየት ሁላችንም የምናውቀው ነው። ይህን ሁኔታ ለመለወጥ ጊዜም እያነሰን ስለመጣ ዋና ህዝባዊ ኃይል ሆኖ የሚገኘው ኢህአፓ መሆኑን ቢያንስ ወያኔ በመረዳቱ ሻቢያን በማወቁ ድርጅቱን ለመጉዳት በሁሉም መስክ እንቅስቃሴያቸውን አጧጥፈው ይገኛሉ። እየተካሄደ ያለውን ጸረ ድርጅት ቅስቀሳና ዘመቻ ያጤናል። አንዲትም መስመር በወያኔ ላይ ሳይጠፉ ነጋጠባ ድርጅቱ ላይ የሐሰት ናዳቸውን የሚያወርዱትን ማጤንም ይበቃል። ሁሉም ትውልድ በታሪክ ላይ የራሱን አሻራ ይተዋል። ማህተሙ የሚያቆራም የሚያሳፍርም መሆን መቻሉ ደግሞ የተፈጥሮ ህግ ነው። አንስታይን እንዳለው የሰው ጅልነት ማለቂያ የለውም። ከጅልነት ማሞቅሎነት አልፎ የሰው ልጅ ክፋትም ምስግብግብነትና ጭካኔ መለኪያ የለውም ማለት እንችላለን። ሟቹ ዘረኛ ደጋፊዎቹ ሊሉ እንደሚሞክሩት ብልህ ሰው አልነበረም። ባንጻሩም የሚሰራውን የማያውቅ ጅል ሰውም አልነበረም። የስልጣን ሂደት ምርጫው ዘረኝነትና አምባገነንነት በመሆኑ በወንጀለኛና ጸረ ህዝብ ጎዳና ነጎደ፣ ሞትም ገላገለን። መጥፎ አገር አጥፊ ትውልድንም ወክሎ ነበር ማለት እንችላለን። በሁሉም ጊዜ ግን የእናቶች ዝንጉርጉር እንዲሉ ጀግናም ባንዳም አገራችን ትወልዳለችና በአሁኑ ጊዜም ዘመናዊ ባንዳዎች ከንቶችንና በዚያውም ለአገር የሚሰው ጀግኖችንም አፍርታለች። ከንቶች በራሳቸው በኢትዮጵያ በህዝብ ላይ እምነት ጎሏቸዋልና ሳይታገሉ የተሸነፉ እጅ ሰጡና ለክህደትም የቀረቡ ናቸው። አድርባይነት ፍርሃትና ተልባ ስፍር መሆን ይገልጻቸዋል። መዋለል ሳይታገሉ መሸነፍ። የኢትዮጵያ ድርጅቶች ሁሉ በወያኔና ሻቢያ ተፈጠሩ ብለው የሚያምኑት የሽንፈትና ዝቅተኝነት ስሜት ስለወጠራቸውና ገንጣዮቹ ገዝፈውባቸዋልና ነውና የታገሉትን በማውገዝ ብስጭታቸውን የተወጡ ይመስላቸዋል። በደርግና በወያኔ ላይ ከመዝመት ይልቅ እነዚህን አረመኔዎች ቆርጦ የታገለውንና በመታገል ላይ ያለውን ማውገዙ ይቀናቸዋል። ራስ ጥላቻ ይሏል። ይህ ነው ትግሉ ሳይጀምር መውደቅ መሸነፍ። ወያኔ አገራቸውን የከዱትን የትግራይ ተወላጆችና መሰል ሌሎችንም ይወክላል። መድረክ ያጣበቡ ቅጥረኞቹም በዚህ ክህደት ተጠቃለው የሚወገዙ ናቸው። ሰፊው የኢትዮጵያ ህዝብ ግን ጸረ ወያኔና ኢትዮጵያዊ አቋምን ይዞ ለ26 ዓመታት የወያኔና ሻቢያን ሴራ ሲቋቋም ቆይቷል። ይህ ነው ለኢትዮጵያ ስርየት ተስፋ የሚሰጠንና ድላችን እንዳይቀማ ሰንተን እንገኝ ብለን ለመስራት የግድ የሚለን። ኢህአፓ ግዳጁን በመወጣት ላይ ነው።